ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከፍተኛ በዓለም ላይ በስደትም በተለያየ መንገድ ችግር ውስጥ ያሉ ህዝቦች ስላሉ በሚፈለገው ደረጃ ለኢትዮጵያ ትኩረት አግኝቶ እርዳታ የመጣበት ሁኔታ የለም። ጥቂት ጅምሮች አሉ። ነገር ግን ዋነኛው አሁን አቅም ሆኖ ያለው መንግስት ከካዝና ከመጠባበቂያ በጀት አውጥቶ እየሰጠ ያለው ድጋፍ ነው።
የግብርና ሚኒስትር ዴኤታ አቶ ወንዲር አድማን ድፍሮ ናቸው። የምግብ እጥረት ላለባቸው ኢትዮጵያውያን የሚሰጠውን እርዳታ በተመለከተ በዛሬው ጋዜጣዊ መግለጫ የተናገሩት ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ህገ ወጥ ናችሁ ተብለው ማላዊ ውስጥ የታሰሩ የእስራት ጊዜያቸውን ጨርሰውም ከስር ያልተፈቱ ኢትዮጵያውያን ብዙ ናቸው። ወደ አገራቸው ለመመለስ እንደሚፈልጉ ቢገልጹም መጓጓዣ ጠፍቶ እንሆ ወህኒ እንማቀቃለን ይላሉ። መጨረሻቸው ምን ይሆን? በዚህም ላይ ዘገባለን። የምዕራብ አፍሪካ ወታደር ኃይሎች ዋናው መሠረታቸው ናይጄሪያ የሆነውን የቦኮ ሀራም አማጽያን ለመዋጋ ዝግጅት መሆናቸውን የተባበሩት መንግስታት ድርጅት ገለጸ። ማዕከላዊ አፍሪካ ጊዜያዊ ፕሬዚዳንት በአገሪቱ መዲና ወገን የለየ ግጭት ቢኖርም በመጪው ታህሳስ ወር ፕሬዚዳንታዊ ምርጫ መካሄድ አለበት የሚሉት ደግሞ ከዋና ዋናው የሰዓቱ ወሬዎች ውስጥ ናቸው። በወቅታዊ ርዕሶች ላይ የሚያተኩረው የሰጥ አገባ ክርክርና ለጥያቄው የሳምንቱ ቅንብሮች በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ አርብ ጥቅምት 19 2008 ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማ። የምዕራብ አፍሪቃ ወታደራዊ ኃይሎች ዋናው መሠረታቸው ናይጄሪያ የሆነውን የቦኮ ሐራም አማጽያን ለመዋጋት ዝግጁ መሆናቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ልዩ የምዕራብ አፍሪቃ ተወካይ መሐመድ ኢብን ቻምባስ ለረጅም ጊዜ ሲጠበቅ የቆየው በቦኮ ሐራም ላይ የተባበረ ዘመቻ የማካሄዱ ተግባር አሁን ዝግጁ ነው ብለዋል። የዝናቡ ወራት እንዳበቃ ሳምቢሳ በተባለው ጫካ የሚገኙትን የቦኮ ሐራም ሰፈሮችን የማጥቃት እቅድ እንዳለው ገልጿል። ከቅርብ ጊዜያት ወዲህ የናይጄሪያና የቻድ ወታደራዊ ኃይሎች አማጽያኑን እያሳደዱ እንዲደበቁ ማድረጋቸው ተዘግቧል። ይሁንና አጥፍቶ ጠፊዎች በሰሜን ምስራቅ ናይጄሪያ፣ በኒጀርና በካሜሩን ሲቪሎችን መግደል ቀጥለዋል። የቤኒን፣ የኒጀር፣ የቻድ፣ የካሜሩንና የናይጄሪያ ወታደሮችን ያቀፈው የምዕራብ አፍሪቃ ወታደራዊ ኃይል በአፍሪቃ ህብረት ይደገፋል። በቅርቡ በሰሜን ካሜሩን በተመሰረተው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ያሉት ቡድኖች ያሉት ድሮኖች ማለት ሰው አልባ ተዋጊ አውሮፕላኖች በአየር ስለላ ይረዷቸዋል።
የማዕከላዊ አፍሪቃ ጊዜያዊ ፕሬዚዳንት በአገሪቱ መዲና ወገን የለየ ግጭት እየተካሄደ ቢሆንም በመጪው ታህሳስ ወር ግን ፕሬዚዳንታዊ ምርጫ መካሄድ አለበት አሉ። ፕሬዚዳንት ካትሪን ሳምባ ፓንዛ አገሪቱ እስካሁን ባሳለፈችው የሁለት ዓመታት ግጭት ውስጥ የደረሰባትን ውድመት መልሳ ለመጠገን ዝግጁ ናት ነው ያሉት። እንደ አውሮፓውያን የዘመን አቆጣጠር በመጪው ታህሳስ 13 ቀን ፕሬዚዳንታዊ ምርጫ ለማካሄድ እቅድ ተይዟል። ሶስት የባንጉ ነዋሪዎች ከሙስሊም ሰፈራቸው ሲወጡ በተሰባሰቡ ሰዎች መገደላቸው ተዘግቧል። የዓይን እማኞች እንደሚሉት በዚያኑ ዕለት አንድ የክርስትና እምነት ተከታይም ተገድሏል። በያዝነው ሳምንት ባንጉ ውስጥ ተቃውሞዎችን ያካሄዱ 11 ሰዎችም በተመሳሳይ መገደላቸው ታውቋል። ትላንት በብዙ መቶዎች የሚቆጠሩ ሰዎች በመዲናይቱ የሚካሄደውን ግጭት በመቃወም ዋናውን መንገድ ዘግተው ውለዋል።
ጥቂት የአሜሪካ ወታደሮች ሶሪያ ያሉትን ተቃዋሚዎች ለመርዳትና ለማማከር ወደ ሶሪያ እንደሚላኩ የዩናይትድ ስቴትስ ባለሥልጣኖች ገልጸዋል። ቀደም ሲል የወቅቱ ዘገባዎች ግን ልዩ ኃይል እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን የማሸነፍ እቅድ አለው ብለው ነበር። ፕሬዚደንት ኦባማ ከ50 ያነሱ የዩናይትድ ስቴትስ ወታደሮች በሰሜን ሶሪያ እንዲመደቡ መፍቀዳቸውን አንድ ከፍተኛ የኦባማ አስተዳደር ባለሥልጣን ዛሬ ገልጸዋል። ወታደሮቹ የአካባቢው የየብስ ኃይሎችን ያስተባብራሉ። እስላማዊ መንግስት ነኝ በሚለው ቡድን ላይ በሚካሄደው የጥምረት ዘመቻም ይሳተፋሉ። የዩናይትድ ስቴትስ የየብስ ወታደሮች በኦፊሴል ወደ ሶሪያ ሲላኩ ለመጀመሪያ ጊዜ ሊሆን ነው። ፕሬዚደንት ኦባማ ከኢራቅ መሪዎች ጋር በመመካከር እስላማዊ መንግስት ነኝ የሚለው ቡድን መሪዎችንና መገናኛ መረባቸውን ለማዳከም ብሎም ለማሸነፍ የሚደረገውን ጥረት ለማጠናከር ልዩ ግብረ ኃይል እንዲላክ መፍቀዳቸውን በዋይት ሀውስ ቤተ መንግስት ለጋዜጠኞች ተገልጿል።
በሌላ ተዛማች ዜና ዩናይትድ ስቴትስና ሌሎች በርካታ ሀገሮች ሶሪያ ከፕሬዚዳንት ባሻር አልአሳድ አገዛዝ ነጻ የምትሆንበትን መንገድ ዛሬ ቪየና ውስጥ እየተወያዩ ነው። የአሜሪካ ድምጽ ራዲዮ ዘጋቢ ማይክል ብራውን ከስፍራው የላከውን አጭር ዘገባ እንሆ።
የቪየናው ስብሰባ ላይ ከተገኙት የዓለም መሪዎች አንዱ የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃመንድ ናቸው።
Gathered here this morning to see if there is any scope for bridging the gap that we know exists between
የሩሲያና የኢራቅን አቋም ባንድ በኩል ሌሎች የዓለም አገሮች የወሰዱትን አቋም ደግሞ በሌላ በኩል ማቀራረብ የሚችል ሐሳብ ለማጥናት ነው ዛሬ እዚህ የተሰበሰብነው። የሶሪያን ህዝብ ግድያና ስቃይ ሊያበቃ የሚችል ሂደት ለመመስረትና ወደፊት ለመራመድ ነው የምንጥረው።
በሶሪያ ጉዳይ ላይ ቪየና ውስጥ የሚሰበሰቡ 15 አገሮች ዛሬውኑ ከስምምነት እንደማይደርሱ ይታወቃል። ሆኖም በዚህ ሳምንት በዩናይትድ ስቴትስ ኮንግረስ ፊት ስለ ሶሪያ በተሰጠው የምስክርነት ሂደት ላይ የዩናይትድ ስቴትስ ሴናተር ጆ ማሽን በተለይ በሶሪያ ስለ ኢራንና ሩሲያ ሚና አሳሳቢነት አንስተዋል።
Now with Assad being helped and propped up by Russia, we're out there fighting.
አሁን ሩሲያ አሳድን ደግፋ ውጊያ ውስጥ በመተሳተፍበት ጊዜ እኛ ደግሞ አይሲልን እየተዋጋን ነው። የሶሪያን ህዝብ ከጥቃት እየተከላከልን አይደለም። በጣም ግራ የሚያጋባ ሁኔታ ነው። በዚች ሀገር የኛ ሚናና ውጤቱ ይህ ነው ለማለት አዳጋች ነው።
የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር በበኩላቸው የዩናይትድ ስቴትስ ዋና አላማ አሳድን ከስልጣን አስወግዶ ለሶሪያ ህዝብ ሽግግር መፍጠር ነው። ለዚያ ደግሞ ሩሲያና ኢራን ለጊዜው እንቅፋት እንደሆኑ ይታወቃል ብለዋል።
አሁንም ሶሪያ ላይ እንቆያለን። የሶሪያ መንግስት ኃይሎች በመዲናይቱ አጠገብ በአማጽያን በተያዘ ነዋሪዎች በሚበዙበት መንደር ላይ ሚሳኤል ተኩሰው ቢያንስ 40 ሰዎች እንደተገደሉ ተገልጿል። የሶሪያን የሰብአዊ መብት ጉዳይ የሚከታተለው ቡድን ዶማ ላይ በተፈጸመው ጥቃት 100 የሚሆኑ ሰዎችም እንደቆሰሉ ጠቁሟል። የሞቱ ሰዎች ብዛት ሊጨምር እንደሚችል ቡድኑ አክሎበታል። የሶሪያ መንግስት እስካሁን ባለው ጊዜ ስለ ጥቃቱ የተናገረው ነገር የለም። የተቃዋሚዎች አማጽያን ዶማ ላይ ከመንግስት ኃይሎች ጋር የተኩስ ልውውጥ ሲያካሂዱ ቆይቷል። የመንግስት ኃይሎች በዶማ ላይ በሚያካሂዱት ጥቃት በብዙ ሲቪሎች ላይ ሞትና ጉዳት ሲያደርስ ቆይቷል።
ቻይና ከሶስት አስርታት በኋላ በአገሪቱ ድንገጋው የነቆየችውን አንድ ቤተሰብ ከአንድ ልጅ በላይ እንዳያፈራ የሚያግደውን ፖሊሲ እንዲያበቃ የወሰደችው ውሳኔ የጋለ ክርክር አስከትሏል። ብዙ ቻይናውያን አንድ ልጅ ማሳደጉ ራሱ ከብዶናል ሲሉ ያማርራሉ። አንዳንዶቹ ፖሊሲውን አንደግፍም ነው ያሉት። ሌሎች ደግሞ ስለሚወልዷቸው ወይም ስለሚያፈሯቸው ልጆች መጠን መወሰን ያለባቸው ቤተሰቦች ራሳቸው እንጂ መንግስት መሆን የለበትም ባዮች ናቸው። የቻይና ባለስልጣናት ፖሊሲውን የቀየሩት በአገሪቱ የተፈጠረውን የጾታ አለመመጣጠንና የስራ ኃይል እጥረት ወይም የስራ መስራት የሚችለው ሰው ቁጥር እጥረት ለማስተካከል እንደሆነ ተዘግቧል። የቻይና ህዝብ እየበዛበት ነው። የስራ ኃይልም በየአመቱ እያሽቆለቆለ ነው። በአገሪቱ ባህል መሰረትም ከሴቶች ይልቅ ወንዶች መውለድ ስለሚመረጥ በአንድ ልጅ የመወሰኑ ፖሊሲ የአገሪቱን የወንዶች ብዛት ከሴቶች ከ30 ሚሊዮን እንዲበልጥ አድርጎታል።
ኢየሩሳሌም ውስጥ ዛሬ ሁለት እስራኤላውያን የሃይማኖት ተማሪዎችን በቢላ ያጠቃ የተባለ ፍልስጤማዊ በጸጥታ ኃይሎች በተኮሰበት ጥይት ቆስሏል። ዛሬ ቀደም ሲል ደግሞ ሁለት ሌሎች ፍልስጤማውያን ሄብሮን አጠገብ በሚገኘው ኬላ ላይ አንድን ፖሊስ በቢላ አጥቅቷል በሚል እንደተተኮሰባቸው ተገልጿል። አንደኛው ሲገደል ሌላው ደግሞ እንደቆሰለ አንድ ፖሊስም እንደቆሰለ አንድ የእስራኤል ፖሊስ ቃል አቀባይ ጠቁሟል። የዜና ዘገባዎች በዘገቡት መሰረት ከራማላ ወጣ ብሎ በሚገኝ ቦታ ላይ የተቃውሞ ሰልፈኞች ከእስራኤል ወታደሮች ጋር ተጋጭተዋል። 9 ፍልስጤማውያን በተተኮሰባቸው የጎማ ጥይት ተገድለዋል። ወይን ካርሰን የተባለው አሜሪካዊ አይዳሆ በተባለው የዩናይትድ ስቴትስ ክፍለ ሀገር የጤፍ ኩባንያ መስርተው አሁን ገበያው ተስፋፍቶ በምግብነት ጥራቱ ትልቅ ቦታ እየተሰጠው ነው። ካርሰን ከጤፍ ጋር የተዋወቁት እንደ አውሮፓ አቆጣጠር በ1970ዎቹ ዓመታት ኢትዮጵያ ውስጥ በጤና ስራ ጉዳይ ያገለግሉ በነበሩበት ወቅት እንደሆነ ገልጸዋል። ወደኋላ ዝርዝር ዘገባ ይቀርባል።
አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። አስተናጋጃችሁ አለሉላ ከበደና
አዳነች ፍስሐዬ ነን። ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አድማጮች፣ አሁን ወደ ዕለቱ አብይ ርዕስ።
በተለያዩ የኢትዮጵያ አካባቢዎች በተከሰተው ድርቅ ምክንያት የአገሪቱ የዚህ ዓመት አጠቃላይ ምርት መጠን እንደማይቀንስ የግብርና ሚኒስቴር አስታወቀ። በተሻሉ ቦታዎች በተሰራው ስራ ምክንያት የበለጠ እንጂ ያነሰ የምርት መጠን አንጠብቅም ያሉት ሚኒስትር ዴኤታ ወንድይራድ ማንደፍሮ የምግብ እጥረት ላጋጠማቸው ኢትዮጵያውያን አብዛኛው እርዳታ እየቀረበ ያለውም በራሱ መንግስት አቅም ነው ብለዋል። በአሁኑ ድርቅ የምግብ እርዳታ የሚፈለገው የህዝቡ ቁጥር በደርግና በንጉሱ ዘመነ መንግስት ከነበረው ይበልጣል በሚል ለተነሳው ጥያቄም ቁጥሩ በመቶኛ መሰላት እንዳለበት አሳስበዋል። ዘጋቢያችን እስክንድር ፍሬው ዛሬ ሚኒስትሩ የሰጡትን መግለጫ ተከታትሎ ዘግቧል። ቀጥሎ ይቀርባል።
በግብርና ሚኒስቴር የተካሄደው ጋዜጣዊ ጉባኤ ሰሞኑን ይፋ የተደረገውን የግብርና ትራንስፎርሜሽን እቅድ የአራት ዓመታት ሪፖርት መነሻ ያደረገ ነው። 110 ገጾች ያሉት ይሄው ሪፖርት በኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲና በግብርና ሚኒስቴር ትብብር እየተዘጋጀ መሆኑም ተመልክቷል። ባለፉት አራት የእድገትና የትራንስፎርሜሽን እቅድ ዓመታት የአነስተኛ ማሳ አርሶ አደሮችን ምርታማነት ለማሻሻል በአጠቃላይም በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች በሪፖርቱ ተካተዋል። ጋዜጣዊ መግለጫውን ከሰጡት አንዱ የግብርና ሚኒስትር ዴታ ወንድይራድ ማንደፍሮ ተገኙ ያሏቸውን ለውጦች አብራርተዋል። በኤልኒኖ ምክንያት የተፈጠረውን ድርቅ በተለያየ መንገድ ለመቋቋም የተቻለውም በእነዚህ ለውጦች ምክንያት መሆኑን ጠቅሰዋል። እርሳቸው እንዳሉት የውሃ ማሰባሰብ ስራ ሰርተው የችግር መቋቋሚያ አቅም ያዳብሩ ዘንድ ለሁሉም ክልሎች 700 ሚሊዮን ብር ከድርቁ በፊት ተሰጥቷል። ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች በራስ አቅም ድጋፍ ማድረግ መቻሉንም አስረድተዋል።
ያው ዓለም የሚታወቀው ቀውስ ውስጥ ያለ በመሆኑ ከፍተኛ በዓለም ላይ በስደትም በተለያየ መንገድ ችግር ውስጥ ያሉ ህዝቦች ስላሉ በሚፈለገው ደረጃ ለኢትዮጵያ ትኩረት አግኝቶ እርዳታ የመጣበት ሁኔታ የለም። ጥቂት ጅምሮች አሉ። ነገር ግን ዋነኛው አሁን አቅም ሆኖ ያለው መንግስት ከካዝና ከመጠባበቂያ በጀት አውጥቶ እየሰጠ ያለው ድጋፍ ነው። ይሄ ደግሞ መሆኑ የኢኮኖሚ እድገታችን ነው። ይሄ መሆኑ አጠቃላይ የግብርና ውጤት ነው።
በአንዳንድ አካባቢዎች ድርቅ የተከሰተ ቢሆንም የዘንድሮ አጠቃላይ አመታዊ የምርት መጠን አይቀንስም ሲሉም እንደ ስኬት አንስተዋል።
ዞሮ ዞሮ አሁን ምን እየወሰድን ያለነው አሰስመንት ቁጥሩ አይደለም። ቁጥር መረጃ የሚወጣው በማዕከላዊ ስታስቲክስ ኤጀንሲ ነው። ምን ያህል ተመረተ፣ ምን ያህል ሊመረት ይችላል የሚለው ቁጥር ሄዶ ሪፈር የሚደረግ በመሆኑ ከማዕከላዊ ስታስቲክስ ኤጀንሲ የሚወጣው ቁጥር ነው የሚሆነው። አጠቃላይ ግን በጋራ ባደረግነው ግምገማ አሁን ባለንበት ወቅት የሰብል ምርት ካለፈው አመት ያነሰ እንደማይሆን የተወሰነ ጭማሪ እንደሚኖረው አጠቃላይ ሪፖርቱና አሰስመንቱ ነው የሚያሳይ። ይሄ የሚያሳይ ምንድን ነው? አሁን ቅድም ጥያቄም እንደተነሳው ቢዘገይም ዝናቡ ሁሉም የሀገሪቱ ቦታ ቢዘገይም የዝናቡ መጠን ቢቀንስም ያለውን ውሃ በአግባቡ ተጠቅሞ ማልማት የቻለ ነው። አብዛኛው ዋነኛ የሰብል አብቃይ ቦታዎች በሁሉም ክልሎች ላይ የሆኑ ቦታዎች ጥሩ መሆኑን ነው ያየ ነው። ስለዚህ የተረጂው ቁጥር ከፍ ያለው የምግብ ዋስትና በሴፍቲኔት የሚደገፈው ህዝብ የፕሮግራሙ መጀመሪያ ጥር ላይ በመሆኑ ከመድረሱ በፊት ድጋፍ ያስፈለገ በመሆኑ በኋላ ላይ በከፍተኛ ቁጥር ይቀንሳል። ከዛ በኋላ ከታህሳስ በኋላ የሚቀንስ ነው። በፕሮግራሙ የሚታቀፉት በፕሮግራሙ ውስጥ የሚያዙ በመሆኑ ከዛ በፊት ግን ያለው ያንም ጨምሮ በመሆኑ ከፍተኛ ቁጥር ያለው የመደበኛ ምግብ ዋስትና የሚደገፍ እና በምግብ ዋስትና ፕሮግራም የታቀፉት ሙሉ የሚያካትት መሆኑ ቁጥሩ የተወሰነ ከፍ ብሏል።
ሆኖም እስካሁን የምግብ ዋስትናን ማረጋገጥ የተቻለበት ደረጃ ላይ አለመደረሱን ሚኒስትር ዴታው አስታውሰዋል።
በመጀመሪያው እድገትና ትራንስፎርሜሽን እቅድ ዘመን እንደ ሀገር ካሳካናቸው ትልቁ ውጤት ብለን የምንወስደው በሀገር ውስጥ የሚመረተው ምግብ የሚመረተው የእህል እና የአጠቃላይ ምርት ለሀገር ውስጥ በቂ የሚሆን ደረጃ ደርሰናል ነው ማለት የተባለው እንጂ ምግብ ዋስትናችንን አረጋግጠናል አለን። በምግብ ሰብል ራስን መቻል ነው። ግልጽ ለማድረግ በምግብ ሰብል ራስን መቻል ሲባል በአገር ውስጥ ያለው ምርት የአገር ውስጡን የሚሸፍን ደረጃ ላይ ደርሰናል። ይሄ ማለት ግን በአካባቢ በቤተሰብ ደረጃ ሁሉም ቤተሰብ ምግብ ዋስትናውን አረጋግጧል ማለት አይደለም። ስለዚህ እንደ ሀገር ነው የደረስነው። ምግብ ዋስትናንም ሳይሆን እንደ ሀገር ያረጋግጥነው የምግብ ራስን መቻል ነው ያረጋግጥነው።
በተከሰተው ድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 8 ሚሊዮን መሆኑን ባለስልጣናት በተለያየ ጊዜ ተናግረዋል። ሆኖም ቁጥሩ በሴፍቲ ኔት የተካተቱትን እንደሚጨምር በመጥቀስ መንግስት በግብርናው ዘርፍ አመጣሁት የሚለው ለውጥ ከዚህ ቁጥር ጋር የሚጋጭ መሆኑን የሚናገሩ ተቺዎች አሉ። አሁን እርዳታ የሚፈልገው ህዝብ በንጉሱና በደርግ ዘመን በተከሰተው ድርቅ ከነበረው የበለጠ እንደሆነ የተጠየቁት ሚኒስትር ዴታው ግን ቁጥሩ መታየት ያለበት በመቶኛ እንደሆነ ነው ያስረዱት።
ከክፉ ቀን ጋር የተወዳደረው ግን አሁን የኢትዮጵያ ህዝብ 90 ወደ 100 ሚሊዮን እየጠጋ ባለ ያለ ህዝብ ነው። አሁን ቁጥሩን እንኳን ወስደን ብናይ ከ10 በመቶ በታች ነው። ይሄ ማለት ምን ማለት ነው? አብዛኛውን አጠቃላይ ህዝብ በወሳኝነት በልማት ውስጥ ተሳትፎ ህይወቱን ኑሮ ያለ መመሳቀል እየደገፈ እየመራ ያለ መሆኑ ነው። ይህንም ደግሞ አጠቃላይ እድገቱ አጠቃላይ አቅም የተፈጠረበት መሆኑን በሚዛኑ ብንወስደው ጥሩ ነው። ነገር ግን ይሄ የተፈጠረው ጫና ዓለምን እያናወጠ መሆኑን የምናየው ነው። በአንድ በኩል ጎርፍ ይላል። አሁንም በእኛም ሀገር ጎርፍ ይጠበቃል፣ ያው ሜትሮሎጂ ባስቀመጠበት መንገድ። በሌላ መንገድ ደግሞ ያው በሚያስፈልግበት ቦታ እጅግ የተዛባ መሆኑን እንድንወስድ ነው።
አሁን ባለው ሁኔታ ኢትዮጵያ የምግብ ሰብሎችን ከውጭ እንደምታስገባ የገለጹት አቶ ወንዲራድ በጥቂት ዓመታት ውስጥ ይህ ሊቀየር እንደሚችል አብራርተዋል። እርሳቸው እንደጠቆሙት በተለይ በስንዴ ምርት ራስን ለመቻር ስራዎች ይሰራሉ። በግብርና ትራንስፎርሜሽን እቅዱ የተከናወኑ ተግባራት የተገኙ ውጤቶች የትኞቹ ናቸው? ከኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስፈጻሚ አቶ ካሊድ ቦምባ ጋር ያደረኩትን ቃለ ምልልስ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጽሔቱ ዝርዝሮች እንገባለን። ፍልሰት ኢትዮጵያውያን በማላዊ ይላል ቀጣዩ ዘገባ። ህገ ወጥ ናችሁ ተብለው ማላዊ ውስጥ የታሰሩ የእስራት ጊዜያቸውንም ጨርሰው ከእስር ያልተፈቱ ኢትዮጵያውያን በርካቶች መሆናቸውን ያመለክታል። ወደ ሀገራቸው ለመመለስ እንደሚፈልጉ ቢገልጡም ታዲያ መጓጓዣ ጠፍቶ እንሆ ወህኒ እየማቀቁ መሆናቸውን ይናገራሉ። እጣቸው ምን ይሆን? አዲሱ አበበ ቀጣዩን ዘገባ ይዟል።
መጨረሻውን እንኳን እኔ እነርሱም አውቁት። አንድ የሚታወቅ ነገር ቢኖር ግን አገራችን እንመለስ ሲሉ ለአውሮፕላን $500 ስከፍሉ መባላቸው ነው። እነዚህ ኢትዮጵያውያን መድረሻቸው ደቡብ አፍሪካ ነች። እዚያ ለመድረስ ደግሞ ሌላ አገር ማቋረጥ ነበረባቸውና ማላዊ ውስጥ ተያዙ። ያለ ፈቃድ ወይም ህጋዊ መረጃ ያልያዙ ናቸው፣ ያለ ቪዛ አገሬ ገብተዋል ብላ ነው ማላዊ ያሰረቻቸው። የሚገርመው መታሰራቸው ሳይሆን የእስር ጊዜያቸውን ጨርሰውም እዚያው እስር ቤት መሆናቸው ነው። ህጋዊ ዶክመንት ወይም ወረቀት የላቸውምና ወደ አገራቸው ከመመለስ በቀር ተለቀውም ወዴትም መሄድ አይችሉም። ባለፈው ጊዜ አይኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት የተወሰኑትን በራሱ ወጪ መላኩ ይታወሳል። የቀሩት ግን ወደ 400 ገደማ ናቸው። አይኦኤም ደግሞ አሁን ምንም ገንዘብ የለኝም፣ ገና ከበጎ አድራጊዎች እየለመንኩ ነው ብሏል። የኢትዮጵያ አየር መንገድም በነፍስ ወከፍ $500 የጠየቅኩት ቀንሼ ነው፣ ከዚህ በታች ግን አልወርድም ብሏል ተባለ። በግርግር ኢትዮጵያውያኑ ጭንቀት ውስጥ ናቸው። ይህን ባለፈውም ገልጸናል። አሁን አዲስ ነገር መጥቷል። ትናንትና ወደ ማላዊ ደውዬ ነበር፣ ምን አዲስ ነገር አለ፣ ኢትዮጵያውያኑን ወደ አገራቸው ለመመለስ የሚበጅ ዘዴ ተገኘ ወይ ለማለት። የአይኦኤም ቢሮ ስልክ አይነሳም። የፍልሰተኞችን ሁኔታ በተለይም ከጤንነታቸው አኳያ በቅርብ እንደሚከታተሉ ወደማውቀው ወደ ድንበር የለሽ የሐኪሞች ድርጅት ደወልኩና የማላዊውን ቅርንጫፍ ምክትል ዲሬክተር አገኘሁ፣ ሚስ ኒኮሌት ጃክሰንን።
We just heard actually there's another 50 migrants have just been imprisoned.
ህጋዊ ሰነድ ያልያዙ ወደ 50 የሚሆኑ ኢትዮጵያውያን ሰሞኑን ማላዊ ገብተዋል። ሁሉም እስር ላይ ናቸው። ይህንንም እዚህ ከሚገኙ የኢትዮጵያውያን ማህበረሰብ አባላት ተረድቻለሁ። ከ50ዎቹ መካከል 7ቱ ግን ታዳጊ ህጻናት በመሆናቸው ለብቻቸው ነው የታሰሩት።
ሊሉንግዌ ማላዊ ነዋሪ የሆኑት ኢትዮጵያዊት ወይዘሮ ዩዲት በላቸው ለተዚህ ቀደሞቹ ዘገባዎቻችን ተባብረውናል፣ መረጃዎች በመስጠት እስረኞቹ የሚገኝበትን ሁኔታ በመግለጥና በመሳሰለው። ሰሞኑን ወጣ ብለው ነበር፣ ተመልሰዋል። እንኳን ደህና ተመለሱ ወይዘሮ ዩዲት። እስቲ የሰሞኑን ሁኔታ ይግለጡልን። በተለይ እነዚህ አዲስ የመጡት ፍልሰተኞች በምን ሁኔታ ላይ እንደሚገኙ።
ሰላም አዲሱ።
ሰላም።
እውነት ነው እኔ ለሶስት ሳምንት ያህል አልነበርኩኝም። ሮብለት ነው የተመለስኩት እና በጣም በጉጉት የምጠብቀው ነገር ነበረ። ስመጣ ደግሞ ለጊዜው የአይኦኤም ባጀት በጥቅምት መጨረሻ ላይ ነው የሚያልቀውና ሌላ ፈንድ ለጊዜው የለንም ብለው ነገሩን ይዘውታል። እስካሁን የተመለሰ ሰው የለም ብላ አብራኝ በዚህ ነገር ላይ አብረን የምንሰራው የካፊ ሳኒ ትባላለች። እናቷ ኢትዮጵያዊ ከአባቷ ማላዊያን።
ከዚህ ቀደም ነግረውናል።
አዎ፣ በጣም ይህንን ነገር ፎሎ አፕ የምታደርገው እና አሁን ምን ይሆናል እሱን እያወራን እያለን ከእሷ ጋራ በቃ እንግዲህ እንደ እግዚአብሔር ፈቃድ ያው እሁድ ሄደን እናያቸዋለን። ተስፋ እየቆረጡ መጥተዋል ልጆቹ በጣም በሚል ሁኔታ እሱን እያወራን እያለን በማግስቱ ትደውልልኝና ኧረ የሆነ ነገር ተፈጥሯል። ምን ተፈጠረ? 50 ልጆች እንደገና ታስረዋል። ከዛ ውስጥ የሆኑ ህጻናቶችም
7 ብላኛለች ሚስ ኒኮሌት።
እውነት ነው ትክክል ናት። እነሱ እዛ ካስረዋል፣ እነዚህ ደግሞ እዚህ ያሉት ላይ ተደምረውባቸዋል። አሁን መቆሚያ ቦታ አይደለም፣ አዲሱ ማደር አይደለም፣ ለመቆሚያ ቦታው በቂ አይደለም፣ መተኛት አይደለም፣ መቆም አይችሉም እነዚህ ሰኞች። እጅግ በሚያሳዝን ሁኔታ ነው ያሉት እና እኔ ምን እንደሚደረግም በእኛ በኩልም በሳምንት ሁለቴም ለመመገብም ቢሆን በጣም እየከበደ ነው የመጣው። እንደገናም ደግሞ የመሄዱ ነገር ዛሬ እንደገና ሌላ ኢሜል አግኝቼ በሚቀጥለው ሳምንት 10 ከዛ ደግሞ ስንት ነው እንደዚህ እየተባለ ብቻ 70 ሰው ሪፓትሬት ለማድረግ እየተሞከረ ነው። በዚህ ወር ውስጥ በዳር ወር ውስጥ
ወደ ሀገር ለመመለስ
ወሬም አይደለም ኢሜል ነው እሱ። ጊዜ ፈጀ። ምን እንደሆነ ጉዳዩ ለምን እንደዚህ ጊዜ እንደፈጀ አላውቅም በእውነት።
ጊዜ
በጣም ነው የሚያሳዝነው።
ጊዜ መፍጀቱ ብቻ ሳይሆን
የሆነ ነገር ውስጥ እየገባ ነው
በላይ በላዩ ችግሩ መጨመሩ ነው። አሁን ወደ 300 ምናምን የሚሆኑ ቀርተዋል። ቀስ በቀስ እነሱ ይሄዳሉ ወደ ሀገር ሲባል ሌላ 50 ሰዎች 7 ህጻናት የሆኑበት ፍልሰተኛ ዛማላዊ መጥቶ ለእስር እና ይሄ ከባድ ነገር ይመስለኛል። መሰረታዊ መፍትሄም ያገኝም ይመስለኛል እንጂ ዛሬ 50ዎቹም ተጨምረው 400ዎቹም የሆኑትም እነሱም ሄደው እኮ ነገሩ የሚቋጭ ላይሆን ይችላልና ይሄን ነገር ማድረቂያውን መፍትሄ መፈለግ ያለበት ይመስለኛል።
ያው በጣም የሚገርም ነው አዲሱ 47 እና 8 ህጻናቶች ናቸው። 55 ናቸው ትላንትና እንደገና አዲስ የተጨመሩ።
50 ነው 55
ቦርደሩን አልፈው ወደ ሳውዝ አፍሪካ መንገድ ከጀመሩ ወዲያ ነው የተያዙትና አምጥተው እስር ቤት የጨመሯቸው
50 ነው ያለችኝ ሚስ ኮለተሽ።
ደግሞ ዛሬ የደረሰኝ እንግዲህ 10 ሰኞ 10 ልጆች እንደሚሄዱና በሚቀጥለው ሳምንት ደግሞ 40 እንደሚሄዱ ኢሜል ደርሶኛል። እንግዲህ እንደ እግዚአብሔር ፈቃድ።
ኢሜሉ ከማን ነው? ወይዘሮ ዮዴት ይቅርታ፣
ከአይኦኤም ነው። እኛ እነሱንም ደግሞ ፕሬስ እናደርጋቸዋለን ምን ደረሰ፣ የሚቀጥለው ሳምንት ይሄዳሉ እያልን ብዙ ስለምናስጨንቃቸው ከነሱ የመጣ ኢሜል ነው ይሄ። 10 ሰኞ ይሄዳሉ ብለዋል፣ 40 ደግሞ በሚቀጥለው ሳምንት። እንግዲህ 50 መሆኑ ነው። ምንም እኮ ጥቅም የለው። 50 ሲመለስ 50 ይጨመራል። ምንም ማቆሚያ የሌለው ነገር ነው ይሄ ነገር። ከሀገር ቤት በመንግስት ደረጃ መቆም ያለበት ነገር ነው እንጂ ሰው በእኛ ደረጃ ሊቆም የሚችል ነገርም አይደለም። እኛ አቅሙም የለንም ይሄንን የምናስቆምበት። በጣም የሚያሳዝን ሁኔታ ነው።
አሁን ደግሞ እኮ 10 እና 15-20 የሚሄዱት እንግዲህ በትራንስፖርቱ ምክንያት ነው። ለጊዜው ለ10 ሰዎች የሚሆን ወጪ ተገኘ ምናምን ነው እና ከዚህ ቀደም አቶ አንዳርጉ ከናይሮቢ የኢትዮጵያ ኤምባሲ ጸሐፊው ሲነግሩኝ መንግስት በነጻ ይወስዳል፣ እኛ 400 ወይም 300 አይደለም በሺዎች የሚቆጠሩ ኢትዮጵያንን በነጻ እናጓጉዛለን። ይሄ ነገር በአይኦኤም በኩል በእነሱ ስም ገንዘብ መሰብሰቡ በደንብም አልገባኝም የሚል ነገር ነግረውኛልና እሳቸውን ዛሬ ደውዬ ስላጣኋቸው ነው። ከተሰኞ እሳቸውም ጋም ኢትዮጵያ አየር መንገድም አይኦኤም ጋም ደውለን ምንድን ነው እሱ መጨረሻ መፍትሄ የማይደረገው የሚለውን ነገር እናነሳ ለን። ለአሁኑ ወይዘሮ ዮዴት እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
እሺ አዲሱ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይርዳን።
የበላችው ያስጨንቃታል፣ በላይ በላዩ ያጎርሳታል የሚባለው መከራና ጣጣ ሲደራረብ እስራታቸውን ጨርሰው ያሉት እንደምን ወደ አገራቸው እንደሚገቡ እንቆቅልሽ በሆነበት ሁኔታ ነው። እንግዲህ እነዚህ 7 ታዳጊ ሕፃናት የሚገኙባቸው 50 ከአገራቸው የተሰደዱ ፍልሰተኞች ማረፊያቸው እንዳለሙት ደቡብ አፍሪካ ሳይሆን ማላዊ ወህኒ ቤት የሆነው ምንድን ነው መጨረሻው? መቼ ነው ይሄ ነገር የሚያበቃው? ማብቂያው መቋጫው ምንድን ነው? ይሄ ስር ነቀል የሆነ መፍትሄ ሰጪ መርስ የሚሻ ይመስላል። በኢትዮጵያ መንግስት በኩል ያለውን በማስረዳት የሚተባበሩንን በናይሮቢ የኤምባሲው አንደኛ ጸሐፊ አቶ አንዳርጉ በረሃን እንዲሁም ከአይኦኤም ጉዳዩ የሚመለከተውን ክፍል በማነጋገር አንድ ዘገባ ለማቅረብ እንሞክራለን። ከተሰኞ ይቅናን እያልኩ በዚሁ ላብቃ።
አዲሱን ለዘገባው እናመሰግናለን። ጤፍ በአሜሪካ ገበያ እየተስፋፋና ተወዳጅነትም እያገኘ ነው። ሪፖርተራችን ታምቫንስ ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
የኢትዮጵያና የኤርትራው ጤፍ የደቡብ አሜሪካው ቂንዋና ማዕከላዊ አሜሪካ ውስጥ የአዝቴኮች የዕለት ማዕድ የሆነው አማራንት ከዝንተ ጥንት አንስቶ ሀገሮቻቸውን ሕዝቦቻቸውን ለቀው ብዙ ርቀው አያውቁም። አሁን ግን የሰሜን አሜሪካ የገበያዎች መደርደሪያዎች ላይ እነርሱን ማየት እየተዘወተረ የመጣ ይመስላል። እንግዲህ ጤፍም የኢትዮጵያውያንና የኤርትራውያን ብቻ ምግብ መሆኑ ታሪክ ሊሆን ነው። በባልደረባዬ ታም ባንስ ዘገባ መሠረት ዌን ካርልሰን የዛሬ 40 ዓመት አካባቢ በኢትዮጵያ የዘመን አቆጣጠር በ1960ዎቹ መጨረሻ ማለት ነው፣ ለህብረተሰብ ጤና ጉዳይ ተልከው ኢትዮጵያ ውስጥ ያገለግሉ የነበሩ አሜሪካዊ ባለሙያ ናቸው። ካርልሰን ይኸው ከዚያን ጊዜ አንስቶ ጤፍ በል ፈረንጅ ናቸው፣ ምግበ ልውጥ ይሏቸዋል። ይህቺ ደቃቃ ፍሬ ለስለስ ያለ አፈራፈር የሚል ጣዕም አላት ይላሉ።
ጤፍን የማውቀው ሁልጊዜ እበላው፣ የጤፍ ገበሬዎችም ይጋብዙኝ ስለነበረ ነው።
የዚህ ዘገባ ጸሐፊ ባንስ እንጀራ ምን እንደሚመስል ለአንባቢዎቹ ወይም ለአድማጮቹ ለመሳል እንዲህ አለ። በኢትዮጵያ ምግብ ቤት የሚገኝ እንደ ሰፍነግ ወይም ስፖንጅ አይነት ባህሪ ያለው ጠፍጣፋ ዳቦ በሰባዎቹ መጀመሪያ አካባቢ ኢትዮጵያ የነበሩት ካርልሰን ወደ ሀገራቸው ወደ አሜሪካ ተመለሱና በአንድ የአይዳሆ ግዛት ደቡብ ምዕራብ ቀበሌ ሰፈሩ። ከዚያም እዚያው በእርሳቸው ባላገር ይህንን ሳራማ ተክል ጤፍን ማብቀል አሰቡ። ሀገራቸው አይዳሆ ደግሞ
geologically it's very similar to Ethiopia. Ethiopia is placed on the East African Rift Valley.
በከርሰ ምድራዊ አቀማመጧ ከኢትዮጵያ ጋር ተመሳሰላለች። ኢትዮጵያ በምስራቅ አፍሪካው ሰምጥ ሸለቆ ላይ የምትገኝ አገር ነች። ያ ሰምጥ ሸለቆ ደግሞ በተፈጥሮ ከአይዳሆ ስኔክ ሪቨር መስክ ጋር ይመሳሰላል።
ወይንም ባለቤታቸው ኤሊዛቤትም ገበሬዎች አይደሉም። እንደ እውነቱ ወደ ግብርናው የመግባት ፍላጎትም አልነበራቸውም። በመሆኑም በአይዳሆ ኦሬገንና ኔቫዳ ግዛቶች ያሉ የሀገሬው አራሾችን አሳመኑና ዘርተው ሰብስበው ወቅተው ፈጭተው እንዲያቀርቡላቸው አደረጉ። ይሁን እንጂ እስካለፈው ዓመት ድረስ በድፍን አይዳሆ የእነርሱን ጤፍ የሚገዛ አንድም የኢትዮጵያ ምግብ ቤት አልነበረም።
ስንጀምረው ወይን ዋሽንግተን ዲሲ ውስጥ ያሉ የኢትዮጵያ ስሞችን ከስልክ ማውጫ ላይ እየፈለገ ይለቅም ነበር።
እናም ንግዳችን ለብዙ አስሮች ዓመታት አሜሪካ ውስጥ ለሚገኙ የኢትዮጵያውያንና የኤርትራውያን ማኅበረሰቦች አባላት ጤፍ በማቅረብ እያዘገመ መጣ። የጤፍ ኩባንያው በእድገቱ ውስጥ አራት የተለያዩ ወፍጮዎችን አልፏል። የነ ካርልሰን የመጀመሪያው የካርልሰኖቹ ምድር ቤት ውስጥ ተተክሎ የነበረ የድንጋይ ወፍጮ ነበር። አሁን ወይንና ኤሊዛቤት ካርልሰን እዚያው አይዳሆ ውስጥ ናምፓ ከተማ የሚገኝ አንድ የቢራ ፋብሪካ ወደ ወፍጮ ቤትነት ለውጠው ጤፍ ይፈጩበታል። ከዚህ ወፍጮ የሚወጣው የጤፍ ዱቄት በአግባቡ እየታሸገ አንድም የተፈጥሮ ምግብ መሸጫ ወደሚባሉ መደብሮች መደርደሪያዎች አሊያም ወደ ትላልቅ ምግብ ማደራጃዎች ይላካል። አንድ የኢንዱስትሪ ምርቶች አጥኚ ቡድን ባወጣው ሪፖርት መሠረት ለስንዴ በአማራጭነት የሚቀርቡ ሰብሎች ምርት ዩናይትድ ስቴትስ ውስጥ በየዓመቱ እጅግ ከፍተኛ በሆነ መጠን እያሻቀበ መጥቷል። ባለፉት 10 ዓመታት የጤፍ ምርት እጅግ በጣም አድጓል፣ ወይም በእንግሊዝኛው ቀጥታ ትርጉም ፈንድቷል ሲሉ የኦሬገን የመንግስት ዩኒቨርሲቲ የእርሻ ተመራማሪ ሪች ሮዝበርግ ተናግረዋል። የጤፍ ምርት በ1995 እና 96 ዓመተ ምህረት በኢትዮጵያ አቆጣጠር ከነበረበት ከ1200 ሄክታር እርሻ በ2003 ዓመተ ምህረት የዛሬ 5 ዓመት ማለት ነው በመላ ዩናይትድ ስቴትስ ወደ 40 ሺህ ሄክታር ተመንድጓል። ዋሽንግተን እና ኦሬገን ውስጥ ከሚመረተው ጤፍ አብዛኛው ለመኖነት ነው የሚውለው።
It's a good livestock forage in general, but it does seem like horses have a preference
for it. በአጠቃላይ ሸጋ መኖ ነው የሚወጣው። እንዲያውም በፈረሶች ላይ በሚካሄድ ሙከራ ከሌሎች አገሮች ወይም ከሌሎች ሳሮች ወይም ቀለቦች ይልቅ የተሻለ ሆኖ ተገኝቷል።
ካርልሰኖቹ በሚኖሩባት አይዳሆ ግን ጤፍ ይልቅ በብዙ የሚውለው ለሰው ቀለብነት መሆኑን ሮዝበርግ ይናገራሉ። ጤፍ ካልሲየም፣ ብረት፣ ፕሮቲን እና ፋይበርን በመሳሰሉ ንጥረ ምግቦች የበለጸገ ፍሬ ነው። ዌን ካርልሰን ከጊዜያቸው ቀድመው እየተራመዱና እየኖሩ ያሉ ሰው ናቸው ሲሉ ተመራማሪው ሮዝበርግ ያሞጋግሷቸዋል።
So he recognized the value of teff at least for teff grain long before
ጤፍን ብዙዎቻችን ምንነቱን ከመረዳታችን በፊት እጅግ በጣም ቀድመው የተገነዘቡ ሰው ናቸው።
የኔቫዳ ዩኒቨርሲቲ ሬኖ የተሻሻሉ የጤፍ ዝርያ ዘሮችን ለማውጣት እየተመራመረ ነው። እየተለወጠችና እየጋለች ባለችው ዓለማችን የአየር ንብረት ሁኔታ ውስጥ አደጋን መቋቋም የሚችልና የተትረፈረፈ ምርት የሚሰጥ ዘር ማውጣት ነው የፕሮጀክቱ ሐሳብ። አይዳሆ ውስጥ የሀገሩ ምግብ ቂኖዋ ይባላል። እናም ካልሰኖች ለጤፍ ያወጡት የንግድ ማስታወቂያ ከቂኖዋ ተላቀቁ፣ እነሆ በውኑ የጥንት ዘር ወደ ሀገሩ መጥቷልና ይላል። እነ ጤፍ ያሉበትን የሰብሎች ምድብ ለመግለጽ ሰው የሚጠቀምበትን የጥንት አዝርት የሚባለውን ስያሜ ዌን ካርልሰን እንብዛም አይወዱትም ይባላል።
Teff was never really a relic. It was never bypassed by history.
ጤፍ እኮ ትዝታ አይደለም። ታሪክ ተረማምዶት አያውቅም። ጤፍ እኮ የሚሊዮኖችና ሚሊዮኖች ሰዎች ዋና ምግብ ነው። በመልካ ምድር አቀማመጣቸው ሰሜን ምስራቅ አፍሪካ ውስጥ ተለይተው ያሉ በመሆናቸው ብቻ ነው። እኛ ያደረግነው ነገር ቢኖር ወሬውን ለሌላው ዓለም መንገር ነው። ስለምን በለት ተለት ማዕዳችሁ ውስጥ ጤፍን አታስገቡም?
እናም እንደውነቱ ዓለም ዛሬ በትክክል ያንን እያደረገ ይመስላል።
ሰለሞንን ለዘገባው እናመሰግናለን። በቅርቡ አይቮሪ ኮስት በተካሄደው ብሔራዊ ምርጫ 83 ከመቶን የመራጭ ድምጽ በማሸነፍ ለሁለተኛ ጊዜ አገሪቱን ለመምራት የተመረጡት የአይቮሪ ኮስት ፕሬዚደንት ኦላሳን ዋታራ በቀጣዩ የስልጣን ዘመናቸው በሀገሪቱ ያለውን ድህነት በግማሽ ለመቀነስና ብሔራዊ እርቅን ለማስፈን የሚጥሩ መሆናቸውን ገለጹ። ኦላሳን ዋታራ ባለፈው ሐሙስ የምርጫው አሸናፊ ይፋ ከተደረገ በኋላ ከፈረንሳይኛ አገልግሎት የአሜሪካ ድምፅ ጋዜጠኛ ጋር ቃለ ምልልስ አድርገዋል። ዝርዝሩን ሳሌም ሰለሞን ታቀርበዋለች።
ፕሬዚደንት አላሳን ዋተራ የአይቨሪ ኮስት ብሔራዊ ምርጫን 83 ከመቶ በማሸነፍ ለሁለተኛ ጊዜ መመረጣቸው ከአምስት ቀናት በፊት ይፋ ሆኗል። በሚቀጥለው የስልጣናቸው ዘመን አላሳን ዋተራ በአገሪቱ ድህነትን በግማሽ ለመቀነስና ብሔራዊ እርቅ ለማስፈን እንደሚጥሩ አስታውቀዋል። በ2003 ዓ.ም በአይቨሪ ኮስት በተካሄደው ብሔራዊ ምርጫ ላይ በተነሳው ግጭት ወደ 3000 የሚሆኑ ሰዎች እንደተገደሉ ይታወሳል። ባለፈው ሳምንት የተጠናቀቀው ምርጫ ግን ሰላማዊ እንደነበረ ተገልጿል። የፖለቲካ ተቀናቃኛቸው ፓስካል አፊ ንጉሳን አገሪቱ ካለፈው ምርጫ ማጥ ለማውጣት በመታደርገው ጥረት የህዝባ መከፋፈልን ካልፈታች ወደፊት ችግር እንደሚፈጠር ይገልጻሉ። አላሳን ዋተራ የምርጫውን ሂደት እንዲህ ይገልጹታል።
Yes, the election was quite good, transparent, credible, democratic.
ምርጫው በጣም ጥሩ ነበር። ግልጽ፣ ተአማኒና በዲሞክራሲያዊ ሂደት ስለተፈጸመ ግሩም ነበር። ከዚህ በፊት የተካሄደው ብሔራዊ ምርጫ ሁከት የሞላበት ስለነበር ከአሁኑ ምርጫ ውጤት ብዙ መሻሻሎችን ጠብቄ ነበር። ለሀገሬ አዲስ ህገ መንግስት ባጸድቅ በጣም ደስ ይለኛል። የህዝቡን ህይወት ለማሻሻልና ለወጣቶች እድል መፍጠር በጣም አስፈላጊ ነው። ሀገሪቷ ሰላምና ዲሞክራሲ እንዲሰፍንባት እጥራለሁ። በኮት ዲቯር የስልጣን ዘመኔ ሲያበቃ ማየት የምፈልገው ሀገራችን የዲሞክራሲ ሞዴል እንድትሆን ነው።
Good economic policies and a good economic situation help reconciliation, and that has been the case. You see,
ምቹ የኢኮኖሚ ፖሊሲና ሁኔታዎች ህዝባዊ መግባባትን እንደሚያስከትሉ እየተመለከትን ነው። ከዚህ በፊት ካየነው ቀውስ የዛሬው ምርጫ ከ50 በመቶ የሚሆኑ ሰዎችን ያሳተፈና ሰላማዊ መሆኑ እድገትን ያሳያል። ለሚመጣው ትውልድ ይህንን አካሄድና አሰራር ማስቀጠል አለብን።
የአይቮሪ ኮስት ህገ መንግስታዊ ፍርድ ቤት የምርጫውን ውጤት አጣርቶ ከአንድ ሳምንት በኋላ አሸናፊውን ለማረጋገጥ እቅድ አለው። የምክር ቤቱ ማረጋጋጫ ፕሬዝዳንት ዋታራን ቃለ መሐላ አስፈጽሞ ለሚቀጥሉት 5 ዓመታት ሀገሪቱን እንዲያስተዳድሩ ህጋዊ ይሁንታ የሚሰጥ ይሆናል።
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በትጥቅ ትግል መንግስት ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ሲሉ ወደ ሰላማዊ መንገድ ቢመጡ ይሻላል የሚል ጥሪ አሰምተው ነበር። አቶ ኃይለ ማርያም ባለፈው ማክሰኞ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት በዚህ አስተያየታቸው አንዳንዶችን የሉም ብለዋል። አዲስ የተቋቋመው በትጥቅ ትግል ከሚንቀሳቀሱ 5 የተቃዋሚ ኃይሎች የኦጋዴን ነጻነት ግንባር የሰጠውን ምላሽ እናቀርባለን።
አቶ አብዱራህማን መሃድ የኦጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኃላፊ ናቸው። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደገለጹት ሳይሆን ድርጅታቸው ከመኖርም በላይ ጠንካራ ነው ሲሉ ይከራከራሉ።
The Ogaden National Liberation Front is politically and militarily very strong, and one thing which is very 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 habitual for the Ethiopian government is always to create, you know, false images. For example, it just
says ዩጋዴን ብሔራዊ ነጻነት ግንባር በፖለቲካም ሆነ በወታደራዊ ደረጃ በጣም ጠንካራ ነው። አንድ ነገር ለማለት የምፈልገው የኢትዮጵያ መንግስት እንደ ጠባይ ወይም መገለጫው ሆኖ የቀረው ማስመሰል ወይም ሐሰት መናገር ነው። ለምሳሌ ዲሞክራሲያዊ መንግስት ነኝ ብሎ በመቶ በመቶ ድምጽ ምርጫ አሸነፈን ይላል። ስለዚህ ኦኤንኤልኤፍ ዩጋዴን ብሔራዊ ነጻነት ግንባር የለም የተባለው ሐሰት ነው። እንዳልኩት ከሀገር ውስጥም ይሁን በውጪ ጠንካራ ነን። ይህን ማረጋገጥ ከተፈለገ ዓለም አቀፍ ነጻ የመገናኛ ብዙሃን ሰሜንና ደቡባዊ ኦጋዴንን ተዘዋውረው እንዲያዩ ለምን አልፈቀዱም? የኦጋዴን ህዝብ የሽምቅ ውጊያ እያካሄደ ነው። ይህ ደግሞ ዛሬ የተጀመረ ሳይሆን እንደ አውሮፓውያን ዘመን አቆጣጠር በ1994 ዓ ም ጀምሮ ነው። አሁንም የፖለቲካና ወታደራዊ አቅማችን እየጎለበተ ነው። የኢትዮጵያ መንግስት ጭቆና እስከሚገረሰስ ትግላችን ይቀጥላል።
That may sure that the Ethiopian government does not control the Ogaden fully. So
አሁን የመዝናኛ ጊዜ ነው መሰለኝ። ምን ሙዚቃ ነው የተመረጠልን?
የመዝናኛ ጊዜ ጥሩ ብለሻል። ንጉሱ ታምሬ ለአርብ ምሽት አንድ ዜማ መርጦልናል። አብረን እንስማው። ለባህላዊው ዜማ ምርጫ ንጉሱን እናመሰግናለን። አድማጮች፣ አሁን ወደ ሁለተኛው አጋማሽ ቅንብሮች ለጥያቄው መልስ። ባለፈው ሳምንት የጀመርነው የጥያቄው መልስ ፕሮግራም ሶስተኛና የመጨረሻውን ክፍል ነው ይዘው የቀረበው። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ሙያቸውን ተከትለው ከሚሰሩ የመገናኛ ብዙሃን ጋር መንግስታቸው ተቀራርቦ ለመስራት መወሰኑን 3 ጋዜጠኞች ለአድማጮቻችን ጥያቄዎች መልስ የሰጡበትን ዝግጅት አቅርበናል። ተሳታፊዎቹ የኢትዮ ምህዳር ጋዜጣ ዋና አዘጋጅ አቶ ጌታቸው ወርቁ፣ የፎርቹን ጋዜጣ ማኔጂንግ ኤዲተር አቶ ታምራት ገብረ ጊዮርጊስ እንዲሁም የአሜሪካ ድምፅ የአዲስ አበባ ዘጋቢ እስክንድር ፍሬው ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸውናት። ጥያቄ ይጀምራል ዝግጅቱ።
አለማየሁ ገረሶ ባላለሁኝ ከሚኒሶታ። አቶ ኃይለማርያም ደሳለኝ ፕሬዚዳንት አስመልክተው የተናገሩትን ምክንያት በማድረግ ስቱዲዮች እንደጋበዛችሁ ሰማሁ። እኔ ጥያቄ ምንድነው? እንደምታውቁት ህወሓት ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ መጀመሪያ የመታው ከዛም ደግሞ ፕሬሱን ነው። ይሄ የታወቀ ነገር ነው። 52 ጋዜጠኞች በማባረር ጀምሮ ከዛን ጊዜ ጀምሮ ለ25 ዓመት እየቀጠቀጠው፣ እያሰደደው፣ እያሰረው፣ እያፈነው ያለ በዚህ በፕሬሱ ላይ እንደሆነ የምናየው ያየነው ጉዳይ ነው እና ዛሬ ብዙዎቹ ወንድሞች በእውነት በመናገራቸው መንግስትን በመተቸታቸው የሌለ ወንጀል እየተቀባቡ 18 ዓመት እስራት የተፈረደባቸው ጋዜጠኞች እንዳሉ እናውቃለን። አቶ መለስ ሲናገሩት የነበረውም ይህንኑ ቃል ነው። የተለወጠ ነገር የለውም ማለት ነው። አቶ ኃይለማርያምም አሁን የተናገሩትን ነገር ለማመን በጣም ያስቸግራል። እስቲ የታሰሩትን መጀመሪያ ይፍቱ፣ ከዛም በኋላ ደግሞ የተናገሩት ደግሞ በተግባር እየተደረገው እንመልከተው። እኔ በበኩሌ አቶ ኃይለማርያም የተናገሩትን ንግግር ማመን ያስቸግረኛል። እነሱ ሲመለኩ ብፁዓን ብፁዓን ሲባሉ የለመዱ ሰው ስለሆኑ ትችት መስማት አይፈልጉም፣ ራሳቸው ማስተካከል አይፈልጉም። ፈረንጆች የስ የሚልህን ብቻ አትውደድ፣ ኖ የሚልህንም አክብረው ተቀበለው ይላሉ። እነሱ ከዛ በተቃራኒ ነው። ስለዚህ እኔ ከባብ እንቁላል እርግብ እንደመጠበቅ ይመስለኛል። እስቲ የእናንተን አስተያየት ልስማው። አመሰግናለሁ።
ጥያቄውና አስተያየቱ ሁለት ነገር ነው የሚሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡት ሀሳብ አዲስ ነገር አይደለም። ሌላ ነጥብ ደግሞ መንግስት ትችት መስማት ስለማይፈልግ ነው ጋዜጠኞች ጋራ በጠላትነት የተቀመጠው ነው የሚሉት። የሚገርመው ደግሞ ተያያዥ የሆነ ጥያቄ አለ እዚህ በኢሜይል የመጣ ላሰማችሁ።
ጥሩ።
ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ያለውን ብንመለከት በግል ንብረትነት የሚተዳደሩ የህትመት ሚዲያዎች ፈተና እጅግ ውስብስብ መሆኑ ይታወቃል። በኢህአዴግም በኩል በተለያየ ጊዜ በዚህ ዘርፍ ከተሰማሩ ባለሙያዎች ጋር አብሮ ለመስራት እንደሚፈልግና ያሉትን ችግሮች ለማሻሻል እንደሚሰራ ይናገራል። በተለይ ከምርጫና ከሹመት በኋላ ባሉት የመጀመሪያ ወራቶች እንዲህ ያሉ መግለጫዎች የተለመዱ ናቸው። ጠቅላይ ሚኒስትር መለስ ዜናዊ በህይወት እያሉም በተደጋጋሚ ሲሉት ነበር። አቶ በረከት ስምኦን የኮሚኒኬሽን መስሪያ ቤትን ሲያቋቁሙ እንዲያውም በሙሉ የህትመት ሚዲያ ባለቤቶችን እራት ጭምር ጋብዘው ብለውት ነበር። ግን ደግሞ አንዱም ተግባራዊ ሲሆን አልታየም። ሁሉም ህግና መመሪያ በወረቀት ላይ ሰፍሯል። ነገር ግን በዛ መልኩ የነበሩት ሚዲያዎች እየተዘጉ፣ ጋዜጠኞችና ባለቤቶቹ እየተሰደዱ ነው። ታዲያ ያሁኑን የጠቅላይ ሚኒስትሩን አብረን እንስራ ማለት ከቀድሞው ሂደት ጋር ስታነጻጽሩ ምን አዲስ ነገር አለው ይላሉ። ዮናታን ታደሰ ከአዲስ አበባ።
እሺ፣ እዚህ ጋር ልግባ።
እሺ አቶ ጌታቸው።
ጥሩ። ቀደም ሲል በድምጽ የገቡትን አድማጭ የተናገሩት የተወሰነ እውነትነት አለው የተናገሩት ነገር። ነገር ግን አጠቃላይ እውነት ላይሆን ይችላል። አንዳንዴ ከተሞክሮ መነሻ ትንሽ ይዘን ወደ ድምዳሜ የምንሄድበት ነገር ሊሆን ይችላል። የዛን ያህል ደግሞ ነገሮች ሊቀየሩ ሲችሉ ደግሞ እውነት ላይሆን ይችላል። ስለዚህ እኔ የጠቅላይ ሚኒስትሩን ንግግር በተስፋ ነው የማየው። ግን ተጨባጮቹ ነገሮችና በተግባር የምናየው የሚቀጥል ሆኖ በተስፋ ነው የማየው። ድሮ እንደዛ ስለሆነ አሁንም እንዲህ ይሆናል ብዬ አልደመድምም። ድሮ እንደዛ ነበረ፣ ትክክል ነው፣ አሁን ሊቀየር ይችላል የሚል ንግግራቸውን ይዘን ነው ተስፋ የምናደርገው።
እሺ አቶ ታምራት፣ አንድ ሌላ ተጨማሪ ጥያቄ አለ፣ እሱን ላሰማና በዚህ አሁን በቀደመው ጥያቄ ላይ አስተያየት ካለ ታክላለ።
ኦኬ።
እሺ።
ሄሎ፣ ጤና ይስጥልን የቪኦኤ አዘጋጆችና ድምተኞች በሙሉ። ፍቅረ ስላሴ ታደሰ እባላለሁ። ሰሞኑን የኢትዮጵያው ጠቅላይ ሚኒስትር ጋዜጣዊ መግለጫ ላይ እንዳስገነዘቡት ስለ ሚዲያ አጠቃቀም ቃላቸውን ጠብቀው እውነት ያ ተግባራዊ የሚሆን ከሆነ በሚዲያው አካባቢ ወደፊት የሚሄድ አዝማሚያ ነው። ቃላቸውን በተግባር የተረጉሙ ወይም አይተረጉሙ እንደሆነ በጊዜ የምናየው ነው። በዚህ አጋጣሚ ግን ለጠቅላይ ሚኒስትሩ የምናገረው ይህን ካሉ ዘንዳ በሀገር ውስጥ ያሉት ጋዜጠኞች ቢፈቱ ለሀገሪቷም ለፓርቲያቸውም ጭምር ምክር ሰጪዎች ናቸው እንጂ ተቀናቃኞች አይደሉም። ጋዜጠኞች ሲናገሩ ጆሮ ሰጥቶ ማዳመጥ ይጠቅማል። ምክንያቱም እነዚያ ኢትዮጵያውያኖች ሀገርና መንግስትን ጠልተው ሳይሆን የሚጽፉት ያዩትን፣ የሰሙትን፣ የተገነዘቡትን ስለሆነ እባክዎ ጠቅላይ ሚኒስትር በእስር ላይ ያሉትን ሁሉንም ጋዜጠኞች ያለምንም ቅድመ ሁኔታ ቢፈቷቸው ለሀገርም ለህዝብም ለመንግስትም ይጠቅማል እንጂ አይጎዳም። አመሰግናለሁ።
እሺ፣ አቶ ፍቅረ ስላሴ ታደሰ የተናገሩት እንግዲህ ለጠቅላይ ሚኒስትሩ ነው። እንደሚሰሙ ተስፋ እናደርጋለን። አቶ ታምራት፣ ለማጠቃለያ ቀደም ያለው አስተያየትም ላይ የምትሰጠን የራስ አስተያየት ካለ ለመደምደሚያ።
መጨረሻ ከተናገሩት ሰውዬ ጋር ምንም የምከራከረው ወይም የምለይበት ነገር የለም። ጋዜጠኞቹ የእኔ ወዳጆችም ጓደኞች የሆኑትም ያልሆኑትም መፈታት አለባቸው ብዬ አምናለሁ። እንዲፈቱ ሁልጊዜ ባገኘሁት አጋጣሚ በሙሉ ድምጼን አሰማለሁ። እሱ ላይ ግልጽ ነው። ይልቁንስ እኔ የሚቸግሩኝ ሁለት ነገሮች አሉ እና እነዚህን የሚቸግሩኝ ነገሮች አስረድቼ አስተያየቴን ብሰጥ ነው የምመርጠው። አንደኛ እኔ ስለሚገጥመኝ ነገር ወይም እኔ ስለማውቀው ነገር የማወራበት ጊዜ የታሰሩት ልክ ናቸው ተብሎ በግልባጩ እንዳይተረጎምብኝ ከፍተኛ ስጋት አለኝ። እንደሱ እንዲተረጎምብኝ አልፈልግም። ሁለተኛ እኔ ለኢትዮጵያ መንግስት ወይም ደግሞ የኢትዮጵያ መንግስት ስለሚመራው ኢህአዴግ በሱ ቦታ ሆኜ ለመሟገትም ወይም ለመናገርም ፍላጎትም የለኝም፣ ቦታዬም አይደለም። ነገር ግን እኔ እስከማውቀው ድረስ የኢትዮጵያ መንግስት መሪዎችና ኢህአዴግ መሪዎች ትችትንና ወቀሳን የሚፈሩ ሰዎች ናቸው ብዬ አላምንም። ብዙዎቹንም በግል አውቃለሁኝ። ሲፈሩ አንድም ቀን አላውቃቸውም። እና ትችት አይወዱም። ትችት ስለማይወዱ ነው እየሰበሰቡ የሚያስሩን ብዬ ለመናገር አልችልም። ይልቁንስ ጠቅላይ ሚኒስትሩ አሁን የተናገሩት ነገር ያለው ለውጥ ብዬ እኔ የማምነው እስካሁን እኔ የማውቀው ኢህአዴግ ልማታዊ ሚዲያ መኖር አለበት ብሎ ራሱ ከሚያምነው የፖለቲካ እምነትና ርዕዮተ ዓለም ጋር ሚዲያው መሰለፍ አለበት። በልማትና በሰላም ጉዳይ ላይ ሚዲያ መደራደር አይችልም። ይህንን ነው ማድረግ አለበት የሚል እምነትና አመለካከት አለው። ይህንን በተለያየ መንገድ ፕሮሞት ያደርግ ነበረ። በአንጻሩ ግን የሊብራል የሚባለውን ይሄ መንግስትን ተጠያቂ የማድረግና መንግስት ስራውን በግልጽና በተጠያቂነት እንዲሰራ የማድረግን የሚዲያ ሮል ትክክል አይደለም ብለው ሲከራከሩ ብዙ ጊዜ ስንከራከር ኖረናል። አሁን ጠቅላይ ሚኒስትሩ እያሉ ያሉት በግልባጩ አዝማሪ ሚዲያ አንፈልግም ከመንግስት በኩል፣ ከግል በኩል ደግሞ መርዘኛና ተናዳፊ የሆነ ሚዲያ አይደለም የምንፈልገው፣ ከሁለቱም በኩል ኮንስትራክቲቭ ሆኖ ኢን ጉድ ፌዝ ስህተታችንን የሚያጋልጥ ስንሳሳት የሚተቸንና የሚወቅሰን ነው የምንፈልገው የሚሉት ይሄ በሊብራል ዋችዶግ ሚዲያ ሮል የሚባለውን ነገር እንፈልጋለን ነው የሚሉት። ይሄ ለእኔ በጣም መሰረታዊ የሆነ ለውጥ ነው። እንግዲህ ይህንን ለውጥ ወይም የዚህን አስተሳሰብ ነጸብራቅ በኑሯችን እና በስራችን ወደፊት እናየዋለን አናየውም ካልታዘልኩ አላምንም ባይ ነኝ እኔ። ወደፊት እናየው ይሆናል። ይልቁንስ ጠቅላይ ሚኒስትሩ ከተናገሩት ነገር ላይ እኔን በግል የተሰማኝና ሲስተካከል ሳይ የምደሰተው ነገር ጠቅላይ ሚኒስትሩ በንግግራቸው ሁለት ነገርን በደንብ ለያይተው አላስቀመጡም። አንደኛው ሲናገሩ ፕሮፌሽናል የሆነ ሚዲያ ሙያውንና የሙያ ስነ ምግባርን ህግን ጠብቆ እስከሰራ ድረስ መብቱን እንጠብቃለን እንተባበራለን አሉና፣ ነገር ግን ሌሎች ነገሮችን የሚሉ ለምሳሌ ህብረተሰብ እንትን ብሔርን ከብሔር ለማጋጨት የሚሞክሩ ወይም አክቲቪስት ለመሆን የሚሞክሩትን ደግሞ እናስተካክላለን ብለዋል። አይ ቲንክ የተደባለቀው የሚመስለኝ ግለሰቦች ሀሳባቸውን የመግለጽ ነጻነታቸው ያልተገደበ ጥበቃ በህገ መንግስቱ ተሰጥቶታል። ስለዚህ ማንም ግለሰብ ተነስቶ የሚመስለውንና የተሰማውን ንግግር ከተናገረ ድረስ ምንም አይነት ጥቃት ሊደርስበት አይገባም። አውቃለሁ፣ ለምሳሌ ቅርብና ድርስ የሆነ ብሔራዊ ጸጥታን የሚያናጋ ንግግር የሚናገር የሚባለው ነገር አለ። እሱ በጣም የራቀ ነገር ነው። አንደኛ። ሁለተኛ መረን የለቀቀ የጥላቻ ንግግር የሚያደርግ የሚል አለ የኢትዮጵያ ህጎች ላይ፣ በተለይ የመጀመሪያው ላይ የኢትዮጵያ ህግ ላይ በደንብ አለ። እኔ የምመጣው እነዚህ ነገሮች ባይወደዱም ባይፈለጉም ቶለሬት ሊደረጉ ይገባል። ትልቁን ነገር ለመጠበቅ ሲባል በጣም ጥቂት ግለሰቦች የሚያካሂዱትን የጥላቻ ንግግርና የማነሳሳት ንግግር በግለሰብ ደረጃ ቶለሬት ሊደረግ ይገባል። ሌላውን ንግግር ግን ህገ መንግስቱ ጥበቃ ያደርግለታል በደንብ። ይሄ የሚዲያ ስራ ጋር በቀጥታ የሚገናኝ አይደለም። የሚዲያው ስራ የተለየ ነው። ሚዲያው ፕሮፌሽናል ሆኖ በሚሰራበት ጊዜ እርግጥ ነው የሙያ ስነ ምግባር አለው፣ እሱን ተቀብሎ ማክበር አለበት። እርግጥ ነው የአገሪቱን ህግ ተቀብሎ ለአገሪቱ ህግ ተገዢ ሆኖ መስራት አለበት። እና ሁለቱን ለያይተው ቢያስረዱ ኖሮ እሳቸው ከተናገሩት አብዛኛው ንግግር እሰይ አርጎት ነው ጥሩ ነው ደስ ይለኛል ከማለት ውጪ እነዚህ ሁለቱ ተደባለቁ የሚመስሉ ወይም የተዛነፉ የሚመስሉ ነገሮች ግልጽ አለመሆናቸው እነሱን ብቻ ነው ማለት የምፈልገው።
አቶ ታምራት ማመሰግናለሁ። አንድ የማጠቃለያ ሐሳብ ከአቶ ጌታቸው ወርቁ ልጠይቅና እስክንድርም አዘጋጅ የማጠቃለያ ሐሳብህንና እናጠቃልላለን ለዛሬ።
ጥሩ። እኔ እንግዲህ የጠቅላይ ሚኒስትሩን ንግግር በተግባር ተግብሮ በአጠቃላይ የመንግስት ተቋማት ውስጥ ወርዶ ተግባራዊ ሲሆን ማየት ነው ህልሜ። ይሄ የተፋዘዘው የኢትዮጵያ የግል ሚዲያ በተለይ ጋዜጦች ተነቃቅፎ በህገ መንግስትም በህግም በሀገሩ ጉዳይ ላይ የሚሆኑ ነገሮችን በሙሉ የማወቅ መብት አለውና ጋዜጠኛው ደግሞ ይሄ መብት እሱም እንደ ዜጋ የራሱን መብት ሆኖ የህብረተሰቡን መብት ወኪል ነው የሚያስፈጽም ኤጀንት ስለሆነ ይሄ ሙያ ተነቃቅፎ መረጃ ከላይ ወደ ታች ከጎን ወደ ጎን እንዲሄድ ተግባራዊ እንዲሆን ነው።
እሺ፣ አመሰግናለሁ። እስክንድር የምታክለው አለ?
እንግዲህ ያው ጠቅላይ ሚኒስትሩ ሰሞኑን የሰጡት አስተያየት ነው ለዚህ መነሻው። የሚሆነውን ማየቱን እንመርጣለን የሚል ነው አሁን አብዛኛዎቹ የመገናኛ ብዙሃን ባለሙያዎች እየገለጹ ያሉት አስተያየት። ቀደም ሲል ያናገርናቸውም ዛሬም የቀረቡት የመገናኛ ብዙሃን ባለሙያዎች እኔም ይሄንን ሐሳብ ጋር አለው። እንግዲህ የተባለው ብሏል፣ ነገር ግን ይተገበራል ወይ የሚለውን እንግዲህ በሂደት ማየቱ ነው የሚመረጣው። ሌላው የተነሳው ጥያቄ ከጋዜጠኞች መፈታት ጋር በተያያዘ እንግዲህ ለሙያው አመቺ የሆነ ሁኔታ ከመፍጠር ጋር በተያያዘ የተነሱ አሉ። እኔም የምጋራው አስተያየት እንግዲህ የጋዜጠኞች መፈታት አሁን ለተገለጸው የጠቅላይ ሚኒስትሩ ውሳኔና ምናልባት ለተገባው ቃል አዎንታዊና ጥሩ መንደርደሪያ ይሆናል ብዬ አምናለሁ በግሌ። ይኸው ነው ትስታ።
እሺ፣ በጣም አመሰግናለሁ። እንግዲህ ዛሬ የተወያየነው ከነጻ ሚዲያ አባላት ጋር ነው። ልብ ብላችሁ እንደሆነ በዚህ ውይይታችን ስለ መንግስት መገናኛ ብዙሃን ምንም የተወያየነው ነገር የለም። ወደፊት ምናልባት እንመለስበታለን ፈቃዳችሁ ከሆነ። ለዛሬው ግን አቶ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ማኔጂንግ ኤዲተር፣ አቶ ጌታቸው ወርቁ በቅርብ ዓመታት የተቋቋመው የሳምንታዊው የኢትዮ ምህዳር ዋና አዘጋጅ እንዲሁም የኔ ባልደረባ እስክንድር ፍሬው በጣም አመሰግናችኋለሁ። እግዚአብሔር ይስጥልኝ።
አሁን እንግዲህ በፕሮግራሙ መሰረት የእሰጥ አገባ ክፍለ ጊዜ ነው፣ ግን በፕሮግራም እጥረት ምክንያት የሚተላለፍ አልመሰለኝም። ለመሆኑ ምን ነበረ ይዘቱ?
አዳነች፣ እሰጥ አገባ ዛሬ ምድል ላይ ያጣ ነው። ከሁለት ሳምንታት በፊት በልዩ ፕሮግራም ሳቢያ የተቋረጠ ክርክር ተከታይ ነበረ፣ በወቅታዊ ጉዳዮች ላይ ያተኮረ። የቀደመው ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአንድ ዩኒቨርሲቲ ተገኝተው የተናገሩትና ብዙዎችን ያነጋገረ ጭብጥም ነበር። እሱን በማስከተል ሰሞንኛ ጉዳዮች ላይ የሚያተኮረ ክርክር ነበረ። እንግዲህ ለሁለቱም የተሳካ አይመስልም። አድማጮችንም ተሳታፊዎቹንም የክርክሩን ተሳታፊዎች አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቅና በዚህ በዩናይት ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ ላይ የተሰማሩ ባለሙያ ናቸው። በኢትዮጵያ ጉዳዮችም ላይ በመጽሐፍ ይታወቃሉ። እንግዲህ ተከራካሪዎቹ እነሱ ነበሩ። ተከታታይ ክርክሩ አልተሳካም ለዛሬ በሰዓት እጥረት ምክንያት። ይቅርታ ጠይቀን ባይሆን በሙዚቃ እንካስና ለሳምንት ቀጠሮ እንውሰድ። ታዲያ ለማጠቃለያ ወሬዎቹ የሚያዳርሰን የምሽቱ የዜማ ምርጫ ጎሳዬ ተስፋዬ ነው። አለቃ ይለናል።
ገና ከተንስሶ ፍቅር ያሳየችኝ ህይወቴ ታሳዥ የነበረች ላባወራ ወንድነበቴ አሁን መቼ ሰምታኝ ይመረስ ብል ጥያቄ ፈላጭ ወራጭ ሆና የቤት ባሳዥ አለቃዬ Thank you.
አለቃዬ የአርብ ምሽት ምርጥ ዜማ ለቅዳሜ የሚያዳርስ ይመስላል። አድማጮች ታዲያ ሰዓታችን መገባደዱ ነው። አሁን የማጠቃለያ ወሬዎችን ከአዳነች ፍስሐዬ።
የምዕራብ አፍሪካ ወታደራዊ ኃይሎች ዋናው መሰረታቸው ናይጄሪያ የሆነውን የቦኮ ሐራም አማጽያንን ለመዋጋት ዝግጁ መሆናቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ልዩ የምዕራብ አፍሪካ ተወካይ መሐመድ ኢብን ቻምፕስ ለረጅም ጊዜ ሲጠበቅ የቆየው በቦኮ ሐራም ላይ የተባበረ ዘመቻ የማካሄዱ ተግባር አሁን ዝግጁ ነው ብለዋል። የዝናቡ ወራት እንዳበቃ ሳምቢሳ በተባለው ጫካ የሚገኙትን የቦኮ ሐራም ሰፈሮችን የማጥቃት እቅድ እንዳለው ገልጸዋል። የማዕከላዊ አፍሪቃ ጊዜያዊ ፕሬዚደንት በሀገሪቱ መዲና ወገን የለየ ግጭት ቢኖርም በመጪው ታህሳስ ወር ፕሬዚዳንታዊ ምርጫ መካሄድ አለበት ብለዋል። ፕሬዚደንት ካትሪን ሳምባ ፓንዛ ሀገሪቱ በሁለት ዓመታት ግጭት የደረሰባትን ውድመት መልሳ ለመጠገን ዝግጁ ናት ብለዋል። ጥቂት የአሜሪካ ወታደሮች ሶሪያ ያሉትን ተቃዋሚዎች ለመርዳትና ለማማከር ወደ ሶሪያ እንደሚላኩ የዩናይትድ ስቴትስ ባለሥልጣኖች ገልጸዋል። ቀደም ሲል የወጡት ዘገባዎች ግን ልዩ ኃይል እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን የማሸነፍ እቅድ አለው ብለው ነበር። ፕሬዚደንት ኦባማ ከ50 ያነሱ የዩናይትድ ስቴትስ ወታደሮች በሰሜን ሶሪያ እንዲመደቡ መፍቀዳቸውን አንድ ከፍተኛ የኦባማ አስተዳደር ባለሥልጣን ዛሬ ገልጸዋል። ወታደሮቹ የአካባቢው የየብስ ኃይሎችን ያስተባብራሉ። በሌላ በኩል ደግሞ ዩናይትድ ስቴትስ እና በርካታ ሌሎች ሀገሮች ሶሪያ ከፕሬዚደንት ባሻር አልአሳድ አገዛዝ ነጻ የምትወጣበትን መንገድ ዛሬ ቪየና ውስጥ እየተወያዩ ነው። አሁንም ስለ ሶሪያ ነው የምናወራው። የሶሪያ መንግስት ኃይሎች በመዲናይቱ አጠገብ በአማጽያን በተያዘ ነዋሪዎች በሚበዙበት መንደር ላይ ሚሳይል ተኩሶ ቢያንስ 40 ሰዎች እንደተገደሉ ተገልጿል።
ክቡራትና ክቡራን አድማጮች የአሜሪካ ድምፅ ራዲዮ አማርኛው አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዝላ ያበቃ ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሱ ታምሬ፣ ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ትዝታ በላቸው ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ቮይቴክ ዞርኛክ ነበር ያቀናበረልን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።